ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይሰማሉ።
አሁን ኢትዮጵያ ውስጥ ያለ የመቀንጨር ችግር ኢትዮጵያን 16% ጂዲፒዋን ኮፍ ያረጋታል የሚል ጥናት ሁሉ ወጥቷል።
ሜላት ዮሴፍን የሰማናት ለህፃናት የሚሆኑ ምግቦችን የሚያመርተው ቪታ ባይት ድርጅት መስራቾች መካከል አንዷ ናት። ስለ ህፃናት ምገባ የሚያስተምር መጽሐፍም ተባባሪ ጸሐፊ ናት። ቆየት ብለን ሙሉ ሀሳቦቿን እናዳምጣለን።
እዚህ ድረስ ይሄዳለን ምን እምነት አልነበረ። ተስፋ ቆይቼ ቁጭ እያለ እንግዲህ ሞተ ነው ሲጠብቅ ነበረው። ያደረጉት ነገር በጣም ተስፋ በጣም አለሁ ልመዋል እንግዲህ
ወጣቱን በጎ አድራጊ አብረራ ጫላን በምናሰማበት ሰዓት ላይ ሙሉ ሀሳቡ ይደመጣል። ቀደም ብለን የሰማናቸው ግን ከታደጋቸው ግለሰቦች መካከል አንዱ ናቸው። አበራ የማህበራዊ መገናኛዎችን በመጠቀም የተቸገሩትን የሚያቀና ተግባር በማከናወን የሚታወቅ ወጣት ነው። የምሽት እንግዳችን ነው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝዩ ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። በኢትዮጵያ ሁሉም የሀገሪቱ ክፍሎች የሚገኙ የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች ከህዳር 27 እስከ ታህሳስ 3 ቀን 2014 ዓ.ም መደበኛውን የመማር ማስተማር ስራ በማቆም የሀገሪቱን ወቅታዊ ችግር እንዲያግዙ መወሰኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አስታውቀዋል። ሚኒስትሩ ውሳኔውን አስመልክቶ ትላንት በሰጡት መግለጫ ውሳኔው በሁሉም ክልል ትምህርት ቢሮዎች የሚተገበር እንደሆነ ተናግረዋል። በተጠቀሰው ጊዜ ሁሉም የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች የዘማችና የአርሶ አደሩን ሰብል መሰብሰብ ደመለገስና የስንቅ ዝግጅት ስራዎች ላይ እንደሚሰማሩ ተገልጿል። ህወሓት በትምህርት ቤቶች ላይ ባደረሰው ጉዳት ከ1 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጪ የሆኑ ሲሆን ከ40,000 በላይ መምህራን ደግሞ ከስራ መፈናቀላቸው ተመልክቷል። የደቡብ አፍሪካው መድኃኒት አምራች በአፍሪካ የመጀመሪያው የኮቪድ-19 አምራችና አከፋፋይ ለመሆን እየተቃረበ በመሆኑ ከፍተኛ ጥረት ያለባት አፍሪካ ተጨማሪ የኮቪድ-19 ክትባት መድኃኒቶችን ልታገኝ ትችላለች ተብሎ ተስፋ መደረጉ ተገልጿል። መሰረቱን በዩናይትድ ስቴትስ ውስጥ ያደረገው የጆንሰን ኤንድ ጆንሰን መድኃኒት አምራች ኩባንያ በአፍሪካ ትልቁ የመድኃኒት አምራች ኩባንያ የሆነው የደቡብ አፍሪካው አስፐን ፋርማኬር የአፍሪካ ኮቪድ-19 ክትባት ወይም አስፐን ኖቫክስ ለተሰኘው ድርጅት የማምረት ፈቃዱን እንደሚሰጥ አስታውቋል። የዓለም ጤና ድርጅት በአፍሪካ የተከተቡ ሰዎች ብዛት ከሀገሪቱ 3% ብቻ መሆናቸውን አስታውቋል። በዓለም ዙሪያ በድህነት፣ በረሃብ፣ በጦርነት ኮቪድ-19 ባስከተለው ተጽዕኖና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊዮን ሰዎችን ለመርዳት 41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር የ2022 ዓለም አቀፍ የሰብአዊ እርዳታ እቅዱን ይፋ ባደረገበት ሪፖርት አስታውቋል። ሪፖርቱ እንደሚያሳየው በመጪው አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊዮን ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን እየተገባደደ ካለው አመት ጋር ሲነጻጸር በ17% ብልጫ ያሳያል። የመንግስታቱ ድርጅት የአስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥና በኮቪድ-19 ወረርሽኝ ምክንያት መሆኑን አስረድተዋል። በፌዴራል መንግስቱ በጀት ላይ ከስምምነት መድረስ ያልቻሉት የዩናይትድ ስቴትስ ህግ አውጪዎች የፌዴራሉ መንግስት ተቋማት በበጀት እጥረት ምክንያት እንዳይዘጉ እስከ የካቲት 11 2014 ዓ.ም የሚቆይ የጊዜያዊ በጀት ረቂቅ ህግ አውጥተዋል። የህግ አውጪ ምክር ቤቱ ውሳኔውን ያሳለፈው 69-28 በሆነ ድምጽ ሲሆን የጊዜያዊ በጀቱ ረቂቅ ህግ እንዲጸድቅ ወደ ፕሬዝዳንት ጆ ባይደን ተመርቷል። የቀድሞ ፕሬዝዳንት ትራምፕ ደጋፊዎች የነበሩ የተወሰኑ የሪፐብሊካን ፓርቲ አባላት በጀቱ አስገዳጁን የፕሬዝዳንት ባይደን የኮቪድ-19 የክትባት መርሃ ግብር ይሸፍናል በሚል ተቃውመውታል። ምክር ቤቶቹ እስከ ዛሬ አርብ ድረስ አለመግባባታቸውን አስወግደው ከሚያስማማ የበጀት ውሳኔ ላይ ካልደረሱ በመቶ ሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች ችግር ላይ ሊወድቁ እንደሚችሉ ተሰግቶ ነበር። እንደ አውሮፓውያን አቆጣጠር ከ2018 እስከ 2019 በነበረው የክረምት ወቅት ተመሳሳይ ችግር ተፈጥሮ ለ ለአምስት ሳምንታት መንግስት በመዘጋቱ የአይሮፕላን ማረፊያዎችንና የደህንነት ተቋማትን ጨምሮ በርካታ ድርጅቶች የተጎዱበት ጊዜ እንደነበር ይታወሳል። በመጨረሻም ሩሲያ ረቡለት ባስታወቀችው ትዕዛዝ ከሶስት ዓመት በላይ የቆዩ በሞስኮ የሚገኙ የዩናይትድ ስቴትስ ኤምባሲ ሰራተኞች እንደ አውሮፓውያን አቆጣጠር ከጥር 31 ጀምሮ ወደ አገራቸው እንዲመለሱ ማዘዟ ተነገረ። እርምጃው ዩናይትድ ስቴትስ በአገሯ የሚገኙ የሩሲያ ዲፕሎማቶችን የአገልግሎት ዘመን ለመገደብ ለወሰነችው ውሳኔ አጸፋ መሆኑ ተመልክቷል። ባለፈው ሳምንት በዩናይትድ ስቴትስ የሩሲያ አምባሳደር ዩናይትድ ስቴትስ 27 የሩሲያ ዲፕሎማቶች ማቶችና ቤተሰቦቻቸው እንደ አውሮፓና አቆጣጠር እስከ ጥር 30 ቀን ድረስ አገር ለቀው እንዲወጡ ማዘዟን ማስተዋቃቸው ይታወሳል። በሩሲያና በዩናይትድ ስቴትስ መካከል ያለው ግንኙነት ከቀዝቃዛው ጦርነት ወዲህ አንጻራዊ መረጋጋት ያሳየ ቢሆንም ሩሲያ ዩክሬን አካባቢ ወታደሮቿን ማስፈር ከጀመረች ወዲህ ግን እንደገና መካረሩ እየታየ መሆኑ ተመልክቷል። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ ቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶችን የሚመለከት የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ መጀመሪያው ዘገባ እንሻገራለን። ህጻናት ከተወለዱ አንስቶ ባሉት የመጀመሪያዎቹ 1000 ቀናት ውስጥ ከፍተኛ የሆነ የተመጣጠነና አልሚ ምግብ እንደሚያስፈልጋቸው የስነ ምግብና የጤና ባለሙያዎች ያስረዳሉ። ይሄ ሳይሆን ሲቀር ደግሞ በአካልና በአእምሮ የቀነጨረ ትውልድ እንደሚፈጠር፣ ማህበረሰብንም እንደሚጎዳ ይነገራል። ያለፉት 5 ዓመታት ሜላት ዮሴፍና አጋሯ ህሊና በለጠ የተለያዩ ምርምሮችን በመስራት ስለ ህጻናት አመጋገብ የሚያስረዳ መጽሐፍ በመጻፍ ሲያስተምሩ ቆይተዋል። በቅርቡ አልሚ የሆነ ዱቄት በማምረት ለገበያ እንዲያቀርቡ ፍቃድ አግኝተዋል። ምርቶቻቸውም በሀገር ውስጥ በተለያዩ ምክንያቶች ለተፈናቀሉ ወገኖች እንደሚደርሱ ተነግሯል። ኤደን ገረመው ከሜላት ዮሴፍ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ኢታባይት በ2015 መስከረም ላይ የተቋቋመ ድርጅት ነው። ስንጀምር የስርዓተ ምግብ በተለይም 1000 ቀናት ከእርግዝና እስከ 2 ዓመት ያለውን ጊዜ ላይ የምግብ አዘጋጃጆች የተደገፈ የስርዓተ ምግብ ትምህርት አገልግሎት ለመስጠት ነበረ። ከዛ እንግዲህ የቆየን ስንሄድ ወደ ስራችን የሚያሰፋን አሁን ላይ የስርዓተ ምግብ ትምህርትና እንዲሁም ደግሞ ሰው በቀላሉ ሊያገኛቸው የሚችላቸው ግን የምግብ ይዘታቸው ጥሩ የሆነ ምግቦችን ኮሚኒቲ እያደረግን ለገበያ የማቅረብ ስራ ላይ ነው የምንገኘው።
እንግዲህ የህጻናት አልሚ ምግብ ሲባል ምን ምን ማካተት አለበት?
እንግዲህ የተመጣጠነ ምግብ ወይም አልሚ ምግብ የሚባለው የሚያስፈልገው ምንድን ነው? የሰው ልጅ በተለይ ህጻናት ለማደግ በአእምሮም በአካልም ለማደግ አንዱ የሚያስፈልጋቸው ነገር የተመጣጠነ ምግብ። ያንን ካላገኘን አንደኛ ኢትዮጵያ ውስጥ አሁን ከፍተኛ የሆነ ህጻናት ሞትም አለ በምግብ እጥረት ምክንያት የሚከሰት። ከዛ ቀጥሎ ደግሞ እድገታችን መቀንጨር የምንለው ዋነኛ ችግር አለ። መቀንጨር ማለት በአካልም በአይምሮም ማደግ በሚጠበቅብን ደረጃ አለማደግ ማለት ነው። በዚህ ችግር የተጠቃ ህፃን ሲወልድም በዚህ ችግር የተጠቃ ህፃን የመውለድ እድላቸው በጣም ከፍተኛ ነው። ከዛ በዚህ ችግር የተጠቁ ሰዎች በምንም አይነት ህክምና ወደኋላ መኒሰሽ ማከም አትችልም። መጀመሪያ ላይ ነው ፕሪቬንት ለማድረግ መሰራት ያለበት። መጀመሪያ ላይ ለማስቀረ በተቻለን አቅም የተመጣጠነ ምግብ ሰተን ሙሉ በአካል በአይምሮ እንዲያድጉ ለማድረግ መሞከር ነው ያለብን፣ መስራት ነው ያለብን። የዚህ ችግር ተያይዞ ትምህርት ላይ ስራ ላይ በአግባቡ መስራት ያለመቻል፣ የአቅም መድከም፣ ትምህርታችንና አይምሯችን በሚገባው ደረጃ ስለማናድግ የመቀበል ችግር። ከዛ ይሄ ቀጥ ሲያለ ወደ አገር ኢኮኖሚ ይሄዳል ማለት እና አሁን ኢትዮጵያ ውስጥ ያለ የመቀንጨር ችግር ኢትዮጵያን 16% ጂዲፒዋን ኮስት ያደርጋታል የሚል ጥናት ሁሉ ወጥቷል። ከፍተኛ የሆነ ጫና አለው በግለሰብ ላይም በአገርም ላይ። ምግብ የተመጣጠነ ነው የምንለው እንግዲህ አይነቶች የሚባሉ አሉ። ጥራጥሬ አለ፣ አትክልትና ፍራፍሬ አለ፣ ቅባት እህል አለ እና የእንስሳት ተዋጽኦዎች አሉ። ከነዚህ ያካተተ ሲሆን ነው ከነዚህ ያካተተ በቀን ውስጥ በሳምንት ውስጥ ወይም በተለያየ ጊዜያት ላይ ለሰውነታችን መስጠት መቻል አለብን። አለበለዚያ የአንዱ ጥረት የቫይታሚን እጥረቶችን ወይም የካርብ እጥረት ወይም የፕሮቲን እጥረት የተለያዩ ችግሮችን ያስከስታል ማለት ነው።
እሺ፣ እስከ ዛሬ ላለፉት 5 ዓመታት በምን አይነት መልኩ ነበር አገልግሎታችሁን ስትሰጡ የቆያችሁት?
መጀመሪያ ላይ ስንጀምር 1000 ቀናት የሚል የህፃናት ምግብ አዘገጃጀት መጽሐፍ ከሌሎች ተጨማሪ መረጃዎች ጋር የትኛው ምግብ በየትኛው ጊዜ ይጀመራል፣ የጡት ማጥባት ቀን የምታጠባት ሴት እንዴት ነው መመገብ ያለባት፣ ነፍሰ ጡር ሴት እንዴት ነው መመገብ ያለባት የሚለውን ያካተተ ከዛ ደግሞ ከ6 ወር ጀምሮ እስከ 2 ዓመት ላሉ ህጻናት የምግብ አዘገጃጀት ያለው በቀላሉ ሊገኙ በሚችሉ ግብአቶችና የምግብ መስሪያ መንገዶች ሊዘጋጁ የሚችሉ ጽሁፍ አዘጋጅተን ነበር የጀመርነው። መጀመር ገበያ ላይ ትልቅ ተቀባይነት ነው ያገኘው። እስካሁን ድረስ የሚሸጥ መጽሐፍ ነው። ከዛ ደግሞ ቀጥለን ለአጭር የጽሁፍ መልእክት አገልግሎት ጀምረን ነበር ለብዙ ሰው ለመድረስ። ምክንያቱም ከሰው ያገኘ ነው ምላሽ ከጠበቅነው በላይ ስለነበረ እሱ ብዙ መቀጠል አልቻለም። ከቴክኖሎጂ ጋር በገጠመን ችግር ከዛ በዋነኝነት ግን እንደዚህ የስርዓተ ምግብ ወይም ኒትሪሽን ፕሮጀክት ያላቸው ኢንተርናሽናል ድርጅቶች የመንግስት ድርጅቶች ጋር የማማከር ስራ እየሰራ የተለያዩ የኢትዮጵያ ቦታዎች የእነሱ ፕሮጀክት ባለበት ቦታ እየሄዱ አመጋገባቸውን እያጠናን፣ ገበያቸውን እያጠናን፣ በቀላሉ ያለውን ነገር በአካባቢው ላይ ያለውን የሃይማኖቱን የባህል ተጽዕኖ ስርዓተ ምግብ ላይ ያለውን እያየን የባህሪ ለውጥ እንዲያመጡ ከዛ ደግሞ በቀላሉ ሊዘጋጁ የሚችሉ ምግቦችን አዘገጃጀቶችን ያዘጋጀ ከብዙ ድርጅቶች ጋር ነበር የምንሰራው። ግን ማልኒትሪሽን ወይም የስርዓተ ምግብ መዛባት በአንድ ችግር ምክንያት ብቻ የሚመጣ አይደለም። በድህነት ይመጣል፣ በእውቀት ማጠር ይመጣል፣ በአየር ንብረት ለውጥ ይመጣል፣ ወይም ደግሞ ሰዎች በቀላሉ የተመጣጠኑ ወይም አልሚ የሆኑ አገሪቷ ጋር ካለው ችግር ጋር ወይም ሊያግዙ የሚችሉ አይነት ምግቦችን በቀላሉ ማግኘት ባለመቻል ይመጣሉ ችግሮቹ። እና እኛ ከቢዝነስም አንጻር እንደገና ደግሞ ሊኖረው ከሚችለው ለውጥም አንጻር ፎከስ አድርገን ብንሰራ ትኩረት ሰጥተን ብንሰራው ጥሩ ነው ብለን የመረጥነው ሁለቱ ነገር ምንድን ነው? አንደኛ ስርዓተ ምግብ ትምህርትን ማስፋፋት ያስፈልጋል። እያንዳንዱ ሰው እውቀት ሊኖረው ይገባል፣ ስለሚመጣው ችግር እንዴት መፍታት እንደሚቻል ወይም ደግሞ እንዴት እንዳይመጣ ማድረግ እንደሚቻል። እሱ ዘላቂ የሆነ መፍትሄንም አገሪቷንም አሁን ካለችበት ከፍተኛ የሆነ የህፃናት የምግብ እጥረት ሊያወጣ የሚችል ትልቅ ስራ የሚጠይቅ ነው እሱንና ከዛ ደግሞ ባለን እውቀትና ባሉን በቀላሉ ሀገሩ ላይ ሊገኙ በሚችሉ ግብአቶች የተመጣጠነ ምግቦችን በጥናት የተሰሩ በሳይንስ የተረጋገጡ የህፃናትን ከሆነ የህፃናት እድሜ ክልል በቀን የሚያስፈልገውን መጠን አይነት ሊያካትቱ የሚችሉ ምግቦችን አዘጋጅተን ወደ ገበያ ብናወጣ እቃችንን ለሚጠቀመውን ሰው ለእኛም ቢዝነሳችን ውድገት ለምናመጣው ለውጥ ይረዳናል ብለን ከ3 ዓመት ወይም ከ2 ዓመት ጀምሮ ምርት እንዲኖረን እንሰራ ነበረ። በጣም ግን ወደ ምርት መግባት እና ማምረት መጀመር በጣም አስቸጋሪ ነው። ትንሽ ድርጅት ነን ስንጀምር፣ በጣም በትንሽ ካፒታል፣ በጣም በትንሽ ቲም ነው የጀመርነው። ስለዚህ ረዥም ጊዜ ፈጅቶብናል። ከባለፈው አመት ጀምሮ ግን ምግቦቹን የመደቨሎፕ የማድረግ ፎርሙላውን፣ ከዛ ደግሞ የሀገሪቷ ህግ የሚጠይቀዋል የአምራችነት ፍቃድ ለማውጣት የሚያስፈልጉትን ነገሮች መረዳት፣ ማዘጋጀት ላይ ስንሰራ ቆይተን የዛሬ ወር ገደማ ፍቃዱን ከመድኃኒትና ምግብ ቁጥጥር አግኝተን አሁን ላይ ያው አገሪቷ ላይ ባለው ሁኔታ እንደምታዩ በጣም ሰዎች ከቤት ተፈናቅለዋል፣ የምግብ ጥረት ችግር ተጋልጠዋል። እና ለዛ ለተጋለጡ ሰዎች ይሄ አሁን በጊዜያዊነት ባሉበት መቆያ ቦታ ላይ የተመጣጠነ ምግብ ወይም የተለያየ አይነት ምግብ የማግኘት እድላቸው ዝቅተኛ ስለሆነ ሰውነታችን ሊያስፈልገው የሚችለውን ካርቦሃይድሬት መጠኑ፣ ፕሮቲን፣ ቫይታሚን ይዘቱ የተመጣጠነ እና ከማኒክሽ ወይም ከምግብ እጥረት ችግር ሊታደጋቸው የሚችል ከሞት ሊታደጋቸው የሚችሉ ምግቦችን እያመረት እንገኛለን። ሰውም በጣም ፍላጎቱ ጨምሯል። አሁን ሰው በጣም መርዳት ይፈልጋል። ያሉ ምግብንም ጥቅም የሚያውቁ ሰዎች ወደኛ እየመጡ ኦልሬዲ ሰፕላይ ማድረግ ማቅረብ ጨምረናል ማለት ነው።
መልካም። እንግዲህ እናንተ የት አካባቢ ነው አሁን እነዚህን አልሚ ምግቦች እያደረሳችሁ ያላችሁት? አልሚ ምግቦችስ በምን አይነት አቀራረብ ነው እየቀረቡ ያሉት?
አሁን ላይ እያቀረብን ያለ ነው ፕሮዳክተኛ ገዝቶ ማቅረብ የሚፈልጉ ሰዎች ወደ ተለያየ ቦታ ነው የሚልኩት። ሰው የተለያየ ቦታ ስለሆነ ያለ ማለት ደሴ ላይ ላሉ ሊሆን ይችላል፣ ወይ ወደ ባህርዳር ላለ ሰው ሊሆን ይችላል፣ ወይ ወደ አፋር ሊሆን አለ ሰዎች ላይ ወደት ዛ ይሆናል። ይህንን ግን ምግብ እንፈልጋለን ከተማ ቀርብ ለማቅረብ ለሚሉ ሰዎች ለማንኛውም አይነት ሰው ነው እያቀረብን ያለ ነው ወይም ድርጅት። የምግብ ይዘቱ ለገንፎ ለዳቦ ለአጥሚት ለቂጣ መሆን የሚችል መልቲ ፐርፐስ ፍላወር ነው የሚባለው። ከፍተኛ የሆነ ጥራት ያለው ቫይታሚን፣ ማዕድናት፣ ፕሮቲን ምግብ ነው። ከስንዴ፣ ከኩሪያ አተር፣ ከወተት እና ከቫይታሚን እና ሚኒራሎች የሚዘጋጅ ምግብ ነው ያለው።
በቀጣይስ ምንድን ነው እሱ አላማችሁ?
አሁን ላይ እንግዲህ እንደነገርኩሽ ባለው ችግር ምክንያት እንደዚህ ለሪሊፍ ማርኬት ወይም ለተፈናቃዮች ያለው ላይ ፎከስ አድርገን ነው የምንሰራው። ግን ከሁለት ሳምንት ከአንድ ወር ባለው ጊዜ ውስጥ ደግሞ ለህፃናት ተብሎ የተዘጋጀ ምግብ ይኖረናል። እሱም ዱቄት ነው የሚሆነው። ቀስ እያለን የተለያዩ አይነት ግብአቶችን ሀገር ውስጥ የሚገኙ ግብአቶችን እየተጠቀምን አዳዲስ የምግብ አይነቶችን ለመፍጠር እየሞከረን ወደ ገበያ እናመጣለን ማለት ነው።
የቪታ ቫይት ስራ አስኪያጅ ሜላት ዮሴፍ፣ እኛም ከአሜሪካ ድምጽ ጋር ለነበረች ቆይታ እጅግ አብዝተን እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። አሁን ወደ ሌላኛ አንድ ዘገባ እናምራ። አበራ ጫላ የማህበራዊ መገናኛዎችን በመጠቀም የተቸገሩትን የሚያቀና ተግባር በማከናወን የሚታወቅ ወጣት ነው። ይህን የሰብአዊነት እንቅስቃሴውን ደግሞ የሚደግፉለት የማህበራዊ ገጹን የሚከተሉ ኢትዮጵያን ናቸው። ናኮር መልካ ስለ አበራ በቀጣዩ ዘገባ ሰፋ አድርጎ ይነግረናል።
ውልደቱና እድገቱ በኦሮሚያ ምዕራብ ሸዋ ጊንደበረት ወረዳ ውስጥ መሆኑን የሚናገረው ወጣት አበራ ጫላ የመጀመሪያና ሁለተኛ ዲግሪ ትምህርቱን በአዳማ ዩኒቨርሲቲ መከታተሉን ገልጿል። በአሁኑ ጊዜም በሲዳማ ሐዋሳ ከተማ ውስጥ በአንድ መንግስታዊ ያልሆነ ተቋም ውስጥ ተቀጥሮ ይሰራል። አበራ ከጓደኞቹ ጋር በመሆን በፌስቡክ እና ቴሌግራም የማህበራዊ ሚዲያ ዘዴዎች በመጠቀም ድጋፍ ለሚሹ ወገኖች ገንዘብ ማሰባሰብ የጀመረበትን ሁኔታ እንዲያስታውሳል።
ሶሻል ሚዲያን ስፔሻሊ ፌስቡክን በመጠቀም አንዳንድ እንቅስቃሴ ጀምረን ነበረ። በሱም ተሳክተናል። እሱ ምንድን ነው? የተቸገሩ ሰዎችን በጣም መጥፎ ሁኔታ ውስጥ ያሉ ሰዎችን መርዳት ነው። ከዓመት በፊት ኮሮናው በጣም በተስፋፋበት ጊዜ ኤድ ፎር ጂዲአር እና ኤጂዲአር የሚባል ኮሚቴ አዋቅረን የግንደበረትና አቡና ግንደበር ማህበረሰብ ለወጣንበት ማህበረሰብ ምን እናድርግ የሚለው ነገር ላይ ተነጋገርን እና ወደ 2.5 ሚሊዮን የሚጠጋ ብር በማሰባሰብ ለተቸገሩ ሰዎች እህልና ለኮሮና መከላከያ ቁሳቁሶች፣ የሕክምና ቁሳቁሶች እሱን ረድተናል። ከውጭም ደግሞ ወደ 9 ሚሊዮን ተልኮ የሕክምና እቃ 9 ሚሊዮን የሚያወጣ ወይ 250,000 ዶላር የሚያወጣ ኢንሹራንስ እና ሎጂስቲክ ጨምሮ ማለት ነው። እሱ መጥቶ ነበር። ያን ነገር የሰራ ኮሚቴው ነው። እኔም አንድ ተሳታፊ ነበርኩኝ። ያ ነገር ተቀባይነት አገኘ። ሰዎች እንደውም ወደ እኔ ይልኩና ደረሰኝ ፎቶቸውን እኔ ይለጥፋለሁ። ከላይ 10,000 ሰጥተዋል፣ ከላይ 5,000 ሰጥተዋል፣ ሌሎቻችሁ ተሳተፉ የሚል ሜሴጆችን፣ መልእክቶችን በፌስቡክ ማስተላለፍ ጀምር። ያ ነገር ተቀባይነት አገኘ፣ እኔም እውቅና አገኘውኝ።
በቀላሉ የተጀመረው እንቅስቃሴ በፌስቡክ እና ቴሌግራም ገጾች ተከታዮቹ ዘንድ ተቀባይነት አግኝቶ ሌሎችም ድጋፍ የሚሹ ሰዎች ጎን መቆሙን መቀጠሉን ይናገራል አበራ። ጓደኞቹም አግዘውት ስኬታማ ከሆነባቸው በጎ ተግባራት መካከል የአቶ አበበ ገመዳን የሕክምና ወጪ ማሰባሰብ መሆኑን ገልጿል።
አይ በጣም ያሳዝናል። እውነት ደግሞ ማንም አይቶ ማለፍ የማይችለው ታሪክ ነው። ዛሬ ሚኒስቴር ወይ ዶክተር ወይ ትልቅ ቦታ መድረስ የሚችል ሰው ነበረ 23 ዓመት አልጋ ላይ የቀረውና ከዛ የተነሳ ሊንኩን ሲልኩልኝ አየውኝ። ከውጭ ሀገር ጓደኞቼ ናቸው ሊንኩን የላኩልኝ። ኤደን አባ፣ አበራ አዱኛ፣ ገለሳ በዛ የሚባሉ ከውጭ ልከውልኝ ሊንኩን አየው። በጣም ነው ያዘንኩኝ። እኔም ጻፍኩኝ ፌስቡክ ገጽ ላይ ይሄንን ቪዲዮ ይሁና ኢቢኤስ የዘገበውን ቪዲዮ ኢንተርቪው ያደረገውን የቦቦ አበበ ገመዳን ያለበትን ሁኔታ የሚዘግቡ ነው ይሁትና ከዛ እንዴት ሰው መርዳት እንዳለብን እንወያያለን ብዬ ለጠፍኩኝ ፌስቡክ ላይ። ልክ ለጥፌ ከ10 ደቂቃ በኋላ አንዱ ልጅ 1,000 ብር አስገብቶ ደረሰኙን ላከልኝ። ከዛ ወደ እርዳታው ነው የገባ ነው። እንመካከራለን እንዴት እናደርጋለን ብለን የተነጋገርነው ነገር ትተን ከዛ ወደ እርዳታ ማሰባሰብ ገባ ነው። ሁሉም አካውንት የወጣው በባለቤቱ ስም ስለሆነ ተጨማሪ አካውንቶች እንዲከፍቱልን አደረግን። በዛው ጀመርን ማለት ነው። አሁን ያለበትን ሁኔታ ስናይ እስከ ትላንትና 11 ሰዓት ድረስ 817,814 ብር ከ51 ሳንቲም መሰብሰብ ተችሏል። በፌስቡክ ተጠቅመን ማለት ነው። ከጓደኞቻችን ፌስቡክ ከሚያዩ ዲያስፖራዎች ደግሞ $10,000 በላይ ተሰብስበዋል። የሕክምና ሁኔታቸውን በተመለከተ አሉ የተባሉ ኒውሮሎጂስቶች የራሻ ፕሮፌሰር የሆነው ፕሮፌሰር አንድሬ እና ዶክተር ድዝምሪፍ የስፓይናል ኮርድ እና የዲስክ ሰርጀን ነው። እነሱ አይተውት ሙሉ ምርመራ እያደረጉለት ነው። ተነጋግረን የት ይደረግላቸው፣ የት ነው የሚሰራላቸው ኦፕሬሽኑ የሚለው ነገር ለወደፊት የሚታወቅ ይሆናል።
አቶ አበበ በ1987 ዓ.ም ከሐሮማያ ዩኒቨርሲቲ ተመርቀው በህመም ምክንያት በመንግስት ስራ ላይ ሊቆዩ የቻሉት ለሁለት ዓመታት ገደማ ብቻ መሆኑን ይናገራሉ። በቢሾፍቱ ከተማ ውስጥ በዘመዶቻቸው ድጋፍ ሲታከሙ ቢቆዩም ሊሻላቸው ባለመቻሉ ላለፉት 12 ዓመታት የአልጋ ቁራኛ ሆነው መቆየታቸውንና በገንዘብ እጦት ምክንያት የህክምና ክትትሉንም አቁመው እንደነበር ገልጸዋል። በእናበራ ማህበራዊ ሚዲያ እንቅስቃሴ ተስፋዬ ለመለመ ሲሉ ተናግረዋል። አቶ አበበ
መንቀሳቀስ የምችልበት ሁኔታ እንደገና በሰውም ተሸክሞ መኪና ውስጥ እያስቀመጠኝ እንዲህ እያልኩ በጣም ሲታገል ነበር። እንግዲህ መድኃኒትም ደጋግም ስፋት ነበረን ለውጥ አላየሁም። በዚያ ምክንያት ተስፋ ቆርጬ ከ12 ዓመት በላይ ሆነዋል እንግዲህ ህክምና ከተውኩ ማለት ነው። አሁን እነሱ እንግዲህ ይህንን እንቅስቃሴ ከጀመሩ በኋላ በጣም ትልቅ ተስፋ ነው የፈጠረብኝ። እዚህ ድረስ ይሄዳል ምን እምነት አልነበረኝ። ተስፋ ቆርጬ ቁጭ ብያለሁ። እንግዲህ ሞተን ነው ሲጠብቅ የነበረው። ያደረጉት ነገር በጣም ተስፋ በጣም አላልመዋል። እንግዲህ እንደውም በህክምና በኩልም የሆነ ነገር ይደረጋል። እንግዲህ ከዚህ አሁን ካለሁበት ትንሽ መሻል ነገር ይኖራል ብዬ ነው የምገምተው። እነሱም ለማመስገን እኔ ቃላትልኝ በጣም ነው የማመሰግናቸው።
አበራ ስለሌላዋ በማህበራዊ ሚዲያ እንቅስቃሴ ገንዘብ የተሰበሰበላት ወጣትም የሚለው አለ።
የ14 ዓመት ልጅ ነች። ብሬ በቃላ ትባላለች። መንገድ ላይ ቁጭ ብላ የምትለምን ልጅ ነበረች እና እሷ ልጅ እንዴት እንርዳ ብለው ጓደኞች ጠየቁኝ። ጉልበታው ከፍ ብሎ ያለዋትን ተበርቡሮ ከመግል ጋር ይወጣል። ይህን ስሰማ እኔ በጣም ነው ያዘንኩኝ እና ለምንድን ነው እነዚህ አይነት ሰዎችን የማረዳው? እንቅስቃሴ ፌስቡክ ላይ ጀመር እኔ ነኝ የለጠፍኩት። ከዛም በኋላ ለጥፌ ሰዎች እርዳታ እንዲያደርጉ ጠየቁኝ። ወደ 270,000 ብር ተሰበሰበ ከውጭው ጋር ጀምሮ ማለት ነው።
ወጣቷ ብሬ በቀለ የመጀመሪያው ዙር ቀዶ ጥገና ሕክምና ተደርጎላት በምዕራብ ሸዋ ካቺስ ከተማ ውስጥ ወደ ትምህርቷ መመለሷን ተናግራ አበራና ጓደኞቹን እንዲሁ ድጋፍ ያደረጉላትን ሁሉ አመስግናለች። ከውስጥም ከውጭም የረዱኝን ሁሉ አመሰግናለሁ። እና በራም እግሬ ተሽሎኝ ወደ ትምህርት ቤት እንድመለስ ስላገዙኝ በጣም አመሰግናለሁ። አሁን ራሱ ትምህርት ቤት ውስጥ ነው የምገኘው። 6ኛ ክፍል እየተማርኩኝ ነው። ሁሉንም አመሰግናለሁ ስትል ነው የገለጸችው። ወጣቱ በማህበራዊ ሚዲያ በመጠቀም የማህበረሰቡን ችግሮች መቅረፍ ይቻላል ብሎ እንደሚያምንም ተናግሯል።
ማህበራዊ ሚዲያን በመጠቀም የማህበረሰቡን ችግር ማባባስም መቀነስም ይቻላል። ያው ምርጫው የኛ ነው። ለስድብ የምንጠቀመው ከሆነ ውሸት ለማሰራጨት ወይ ክፋትን፣ ተንኮልን ለማሰራጨት ከሆነ በዛም የሚጠቀሙ አካላት ሊጠቀሙ ይችላሉ። ግን ለጥሩ ሁኔታ የምንጠቀም ከሆነ ግን ጥሩ ነገር ማድረግ ይቻላል ነው እስፔሻሊ ማህበረሰቡን እብን አልፎም ደግሞ ከዛም አልፎ ደግሞ ሌላ አካባቢ የሚኖሩት ማህበረሰብ ለመርዳት ማህበራዊ ሚዲያ በጣም ወሳኝ ነገር ነው። ሰዎች፣ ወጣቶች እስፔሻሊ ማህበራዊ ሚዲያን ለበጎ ቢጠቀሙት በጣም ደስ ይለኛል። ሁላችንም የተወሰነ ዓመት ነው እዚህ ምድር ላይ የምንኖረው፣ ግን በዚች ፈጣሪ በሰጠችን እድሜ ደግሞ መልካም ነገር ለማህበረሰባችን ለትውልድ ማስተላለፍ ጥሩ አጋጣሚ ነው ብዬ ነው የማስበው። ከዚህም በፊት እንዳየው ቦረና ላይ ድርቅ ተከሰተ ተባለ፣ ብዙ ሚሊዮን ብሮች በተወሰኑ ቀናቶች ተሰበሰቡ። ለአርቲስት ንሆ ጎበና ቤት በቅርቡ ተገዝቷል። ማህበራዊ ሚዲያን በመጠቀም ጓደኞቻችን ትልቅ ስራ ሰርተዋል እና ማህበራዊ ሚዲያን በትክክለኛና በጥሩ ሁኔታ ከተጠቀምነው ለማህበረሰባችን ትልቅ አስተዋጽኦ ማድረግ እንችላለን።
አበራ ከጓደኞቹ ጋር በመሆን ይህንን በጎ ተግባር ወደ ተቋም ለማሳደግ ማቀዳቸውን አብራርቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን እንዲሁም እንግዳውን አበራ ጫላን በእጅጉ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። የሚተላለፈው ደግሞ ከአሜሪካ ድምጽ ራዲዮ ነው። ወደ ቀጣዩ ዘገባ እንሻገር። በቅርቡ በሜዲትራኒያን ባህር ውስጥ ከመስጠም የተረፉ ሁለት ደቡብ ሱዳናውያን ወንድማማቾች ታሪክ የተሻለ ሕይወት ፍለጋ ወደ አውሮፓ የሚሰደዱ በርካታ አፍሪካውያን ስደተኞች ታሪክ ነው። ሁለቱ ወንድማማቾች እጅግ ደካማ በሆነች ጀልባ ተሳፍረው ከሊቢያ በመንገድ ላይ እንዳሉ ሞተሩ በመበላሸቱ አደጋ ላይ ወድቀው የነበረ ሲሆን ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል። በአዳኙ መርከብ ላይ ሆኖ የማዳን ሂደቱን የተከታተለው ዘጋቢያችን ሩድ ኤልሜንድሮፕ ሲሆን እሱ የላከውን ዘገባ ስመኝ ሸቆየ እንደሚከተለው ታሰማናለች።
ቦል ማየን አሊያስ ኮሎምቤና ወንድሙ ጋትኮስ በሊቢያ በቆዩበት ጊዜ በፌስቡክ የማህበራዊ ትስስር ገጻቸው ላይ ቶሎ ቶሎ ይጽፉ ነበር። በጥቅምት ወር መጨረሻ ላይ ግን ሁለቱ ደቡብ ሱዳናዊ ወንድማማቾች በድንገት መጻፍ አቆሙ። ምክንያቱ የባህር ላይ ጉዞ በመጀመራቸው ሲሆን ተሳፍረውበት የነበረው እጅግ የደከመ ጀልባ ሜዲትራኒያን ባህር መሃል እንዳለ ሞተሩ በመበላሸቱ ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል።
በትንሿ ጀልባ ላይ ሆኜ አሁን ልሞት ነው እያልኩ ነበር የማስበው። እየሞትኩ ነው ብዬ ነበረ። ማንም የሚያድነኝ ያለ አልመሰለኝም።
ሁለቱ ወንድማማቾች ከሌሎች ጓደኞቻቸው ጋር ደቡብ ሱዳንን ጥለው ወደ ሊቢያ የተሰደዱት እንደ አውሮፓውያን አቆጣጠር በ2015 ነበር። በሊቢያ ስራ ሲሰሩ ቢቆዩም በጦርነት በታመሰችው ሀገር ግን ህይወት አስቸጋሪ በመሆኑ ወደ አውሮፓ ለመሄድ መወሰናቸውን ጋትኮስ ማየንና ጓደኛው ጆርጅ ይናገራሉ።
ሊቢያ ለእኔ እጅግ አስቸጋሪ ነበር። ለምን ብትለኝ ያስሩኛል፣ ይደበድቡኛል፣ በዚያ ላይ ስራ ሰርቼ እንኳ አይከፍሉኝም። ገንዘብ ቢኖረን እንኳ ዘራፊዎች መጥተው ገንዘባችንን ይወስዱብናል ወይም ይገሉናል። ለዚያ ነው ወደ አውሮፓ ለመሄድ የወሰንኩት።
ወንድማማቾቹ በአዳኝ መርከቡ ላይ ከተሳፈሩ በኋላ ቀሪ ጊዜያቸውን ያሳለፉት ካርታ በመጫወትና ከሌሎች ስደተኞች ጋር በመወያየት ነበር። በድንገት ወደ ጣሊያን እየሄዱ እንደሆነ መልእክት ሲነገራቸው ግን ደስታቸው ወሰን አልነበረውም።
እጅግ በጣም ተደስቻለሁ። የመፈለግ ስሜት እየተሰማኝ ነው። በጣም ደስ ብሎኛል።
በዚህ ተስፋ ሰጪ ዜና ስደተኞቹ በአውሮፓ ሊኖራቸው ስለሚችለው የወደፊት እጣ ፈንታ ማሰብ ይጀምራሉ።
አውሮፓ ስገባ ተሰጥኦን መከተል እፈልጋለሁ። ጥሩ የቅርጫት ኳስ ተጫዋች ነኝ። የምህንድስናም ሙያ አለኝ። እኔ ህልሜ የቅርጫት ኳስ መጫወት ነው። ያ ካልሆነና ቅርጫት ኳስ መጫወት ካልቻልኩ ግን ትምህርቴን እቀጥላለሁ።
ወንድማማቾቹ በጣሊያን ሲሲሊ ከተማ አጉስታ የተሰኘ የባህር ዳርቻ ላይ በሚገኝ ቀጭን መተላለፊያ ተጉዘው ወደ አውሮፓ ሲገቡ ሌላ አዲስ ህልምና የኑሮ ትግል ይጠብቃቸዋል።
ስመኝሽ ቆየን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን በአጭር ሙዚቃ አጠር ያለ ረፍት አድርገን እንመለሳለን። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ንጉሱ ታምሬ ደግሞ በድምፅና የምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።